የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የኢትዮጵያን የዘፈን ደረጃ ይቀይራል። እንኳን በዛ በራሱ ጊዜ ከኋላው ለመጡት ድምፃውያን መስመር አስምሯል። እና ምንም ጥያቄ የለውም። ለዚህ ነው እኮ እንግዲህ ከመድረክ ከወጣ 37 ዓመቱ ነው። እንደ ብረት ጸንቶ የኖረው ስራው
በሙዚቃ ስራዎቹ ዝናው እጅጉ በገነነበትና ከእውቅና ማማ በወጣበት ዘመን ብቻ ሳይሆን
እውቅናው ጣሪያ በነካበት በዚያው ዘመን የዘፈኑን ዓለም በቃኝ ብሎ እድግፍ አድርጎ ከሄደም በኋላ
ስራዎቹ የራሳቸው በሚመስል ዘይቤ እንደተወደዱ የዘለቁለትን
በቅርቡ ከዚህ ዓለም በእውነት የተለየውን የቀድሞውን እውቅ ድምፃዊ
ወደ መንፈሳዊ ሕይወት ካዘነበለም በኋላ ዘማሪ የነበረውን ሙሉቀን መለሰን
ሕይወትና ሥራ በምሽቱ ቅንብራችን እንዘከራለን።
በሙሉ ቀን የሙዚቃ ህይወት ጅማሮና ስራዎች ውስጥ በየበኩላቸው ሁነኛ ስፍራ የነበራቸው ሁለት እውቅ ተያኔያን ጋብዘናል።
በሙዚቃው ዓለም ውስጥ የነበሩና የሱን መሰል መንፈሳዊ የህይወት መንገድ የተከተሉ ስለ ሙሉ ቀን መንገድ የሚነግሩን እንግዳም አሉን።
በቅርቡ ሌላም እውቅ የጥበብ ሰው አጥተናል።
የዘመናዊ ኢትዮጵያ ስዕል ታሪክ ውስጥ የጥልቀትና ርቀት ቀደም ብሎ የጥንት ሰዓሊዎች የነበራቸውን ችግር በረቀቀ መንገድ ማቅረብ የሞከሩ ብዙ ሰዓሊዎች አሉ። የጥበብ የተለየ ነበር። ጥልቀት፣ ርቀት፣ ስፋት ሁሉ ይፈጠር ነበር። ይሄ ነው እንግዲህ መሰረታዊ ለውጥ አስገኘ የሚለው ጥበብ እዚህ ላይ ነው።
አንጋፋው ሰዓሊ ጥበበ ተርፋ ከዚህ ዓለም በሞት ከተለየ ጥቂት ቀናት ተቆጠሩ።
ከሰዓሊና የስነ ጥበብ ታሪክ አዋቂው አቶ ሰየ ገብረ መድንና ከቅርብ ቤተሰቡ አንዱ አቶ ተፈራ ደምሴ ጋር በሚኖረን ቆይታ
የጥበበ ተርፋንም ህይወትና ስራ ዛሬ እንዘከራለን።
እሁድ ሚያዝያ 6 2016 ዓመተ ምህረት ሰላም ጤና ይስጥልን። እንደምን ሰነበታችሁ? ውድ የራዲዮ መጽሔት ተከታታዮች
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አብራችሁን አምሹ።
አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን።
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢራን በእስራኤል ላይ ያደረሰችውን ግዙፍ የአየር ድብደባ አውግዘው በቀጠናው የሚገኙ የሀገሪቱ ጦር ስምሪቶች ሁሉንም በሚባል ደረጃ በእስራኤል ላይ ተነጣጥረው የተወነጨፉ ድሮንና ሚሳይሎችን መጥተው ለመጣል እገዛ እንዳደረጉ አስታውቀዋል። ጥቃቱ ለስድስት ወራት የዘለቀውን መካከለኛው ምስራቅን ያዳረሰውን ግጭት የበለጠ እንዳስፋፋው ስጋት ፈጥሯል። ባይደን አሜሪካ ለእስራኤል ደህንነት ያላትን የማይናወጥ ቁርጠኝነት በድጋሚ ለማረጋገጥ ቅዳሜ አመሻሹን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በስልክ ማነጋገራቸውን አስታውቀዋል። ከዚህ በተጨማሪም ፕሬዚደንት ባይደን ለኢራን ፈር የለቀቀ ጥቃት የተባበረ ዲፕሎማሲያዊ ምላሽን ለማስተባበር ለቡድን ሰባት ሀገራት መሪዎች የጋራ ጥሪ እንደሚያቀርቡ ተናግረዋል። እኔ ቡድን በቀጠናው ከሚገኙ የነሱ አቻ ቡድኖች ጋር ይነጋገራሉ፣ ከእስራኤል መሪዎች ጋርም የቅርብ ግንኙነት ይኖረናል ብለዋል ባይደን በመግለጫቸው። በእኛ ኃይሎችም ሆነ ተቋማት ላይ ጥቃቶችን ባንመለከትም ሁሉንም አይነት ስጋቶችን በንቃት እንከታተላለን። ህዝባችንን ለመከላከል ሁሉንም አይነት አስፈላጊ እርምጃዎች ለመውሰድ ወደኋላ አንልም ሲሉ አክለዋል ባይደን። ኢራን በእስራኤል ላይ 200 ያክል ሚሳኤሎችና ድሮኖችን ወይንም ሰው አልባ አውሮፕላኖችን ካስወነጨፈች በኋላ ባይደን ቁልፍ የሀገሪቱ ተቋማት መሪዎች የሚቀመጡበትን አስቸኳይ ስብሰባ ለመታደም ወደ ዋሽንግተን ቅዳሜ ጠዋት ተመልሰዋል። የመጀመሪያዎቹ የጥቃት ምልክቶች በቀጠናው ሰማይ ላይ ከታዩና ከፍተኛ ድምጽ ያለው የአደጋ ጊዜ ደወል በኢየሩሳሌምና በሰሜን እስራኤል ከተስተጋባበት ጊዜ አንስቶ ጥቃቱ ከዩናይትድ ስቴትስ አጋሮችና ሰብአዊ ድጋፍ ባለስልጣናት ውግዘት ተከትሎታል። የኢራን ባለስልጣናት በአውሮፓውያኑ ሚያዝያ 1 እስራኤል ሶሪያ ደማስቆ በሚገኘው የኢራን ቆንስላ ላይ ላደረሰችው ጥቃት የአጸፋ እርምጃ እንደሚወስዱ ቀደም ባሉት ቀናት ሲናገሩ ቆይተዋል። ኢራን ያደረሰችውን ጥቃት በመከላከል ረገድ የአየር መከላከያዎቿ ስኬታማ እንደነበሩ እስራኤል ተናገረች። ቴራን በበኩሏ እስራኤል አጸፋ ከወሰደች ተጨማሪ ጥቃት እንደምታደርስ አስጠንቅቃለች። ኢራን ቀንደኛ የጦር ኃይል እስላማዊ አብዮታዊ ጓድ ባወጣው የቅድመ ንጋት መግለጫ ከኢራን ግዛቶች ወደ እስራኤል ሚሳይሎችና ድሮኖችን ማስወንጨፉን አስታውቋል። የአሁኑ ጥቃት የኢራን ባለሥልጣናት ደማስቆ ውስጥ ከፍተኛ የጦር መሪዎችን እንደገደለ ለተናገሩለት የሚያዝያ አንድ ጥቃት አጸፋ እንደሆነ ጓዱ ተናግረዋል። እስራኤል ጥቃቱን ስለማድረሷ ማረጋገጫም ሆነ ማስተባበያ አልሰጠችም። የእስራኤል መከላከያ ኃይል ቃል አቀባይ ዳንኤል ሃገሪ በዛሬው ዕለት እንዳስታወቁት ከየመንና ከኢራቅ የተነሱትን ጨምሮ ኢራን ከ300 በላይ የሚበልጡ ተወንጫፊዎችን ወደ እስራኤል ተኩሳለች። ከነዚህ መካከል 99% በእስራኤል የአየር መከላከያ ስርዓት ከሀገሪቱ የአየር ድንበር ውጭ መመከታቸውን ተናግረዋል። የእስራኤል አየር መንገድ ባለሥልጣን በበኩሉ ዛሬ ባወጣው መግለጫ የእስራኤል አየር ክልል ዳግም ክፍት ሆኗል፣ ከቴል አቪቭ ቤንጎሪዮን አየር ማረፊያ የሚደረጉ በረራዎች ሊቀየሩ ይችላሉ። ኢራን እስራኤል ለጥቃቶች አጸፋ እንዳሰጥ አስጠንቅቃለች። ለአሁኑ ጉዳዩ እንደተጠናቀቀ ይቆጠራል ሲል በኤክስ ማህበራዊ ድረገጽ ላይ መልእክቱን ያሰፈረው በተባበሩት መንግስታት ድርጅት የኢራን ልዑክ፣ ይሁንና የእስራኤል አገዛዝ ዳግም ስህተት ቢፈጽም የኢራን ምላሽ በጣም የከበደ ይሆናል ብሏል። ይህ በእንዲህ እንዳለ የቡድን ሰባት ሀገራት መሪዎች ኢራን በእስራኤል ላይ ስላደረሰችው ጥቃት ለመወያየት በዛሬው ዕለት የቪዲዮ ስብሰባ እንዳካሄዱ ተሰምቷል። ዩናይትድ ስቴትስ፣ ጃፓን፣ ጀርመን፣ ፈረንሳይ፣ ብሪታንያና ጣሊያን ያካተተውን ቡድን ለስብሰባ የጠራችው ተረኛዋ የቡድኑ ሰብሳቢ ጣሊያን ናት። ኢራን በግዛቷም ሆነ በእስራኤል ላይ ያደረሰችውን የአየር ጥቃት በተቀናቃኞቹ የቀጠናው ኃይሎች መካከል ያለው ግጭት መባባሱን አመልካች ሆኗል። የአሜሪካ ኃይሎች እስራኤልን የሚያግዙ እርምጃዎችን እንዲወስዱም ገፋፍተዋል። የኒጀር ወታደራዊ አገዛዝ ሀገሪቱ ከዩናይትድ ስቴትስ ጋር ያላትን የጦር ውል በማቋረጥ የሩሲያ ጦር አሰልጣኞችን በተቀበለ ማግስት በመቶዎች የሚቆጠሩ የሀገሪቱ ዜጎች የአሜሪካ ወታደሮች ከሀገሪቱ እንዲወጡ የሚጠይቅ ሰልፍ በመዲናዋ አድርገዋል። በማዕከላዊ ሚያሚ ላይ ክንድና ክንድ የተቆላለፉ የኒጀርን ሰንደቅ ዓላማ የሚያውለበልቡ ዜጎች ያደረጉት ሰልፍ ባለፈው ዓመት ወታደራዊ ኃይሉ ስልጣን በመፈንቅለ መንግስት ከተቆናጠጠ በኋላ የፈረንሳይ ጦር ከኒጀር እንዲወጣ የገፋውን ጸረ ፈረንሳይ ሰልፍ አስተዋሽ ሆኗል። መፈንቅለ መንግስቱ ከመደረጉ በፊት ኒጀር 10 ዓመታትን ያስቆጠረውን በምዕራብ አፍሪካ እስላማዊ ኃይሎችን ጥቃት ለመመከት ፈረንሳይና ዩናይትድ ስቴትስ የጦር መንደራቸውን የተከሉባት ቁልፍ የጸጥታ አጋር ነበረች። ይሁንና አሁን ላይ የጎረቤት ሀገራቱ ማሊና ቡርኪና ፋሶ የጦር አገዛዞችን የተቀላቀለችው ኒጀር አዳዲስ ባለስልጣናት ከምዕራቡ ዓለም አጋሮች ጋር የተደረጉ የጦር ስምምነቶችን ቋጭተዋል። ከቀጠናው የፖለቲካና ኢኮኖሚ ተቋም ኢኮዋዝ በመውጣት ከሩሲያ ጋር ግንኙነታቸውን አጠናክረዋል። ረቡዕ ዕለት የሩሲያ ጦር አሰልጣኞችና መሳሪያዎች ኒጀር መድረሳቸው የጁንታው አስተዳደር አፍሪካ ውስጥ ያላትን ተጽዕኖ ፈጣሪነት ለማጎልበት ከምትሻው ሞስኮ ጋር የቅርብ ትብብር ለማድረግ ያለውን ዝግጁነት ያሳያል ተብሏል። በተቃውሞ ሰልፉ ላይ ጥቂት የሩሲያ ሰንደቅ ዓላማዎች ታይተዋል። ይሁንና አንዳንድ ዜጎች ለሮይተርስ እንደተናገሩት አቀባበል የተደረገለት የሩሲያ መከላከያ ድጋፍ በኒጀር ውስጥ በቋሚነት ስፍራ እንዲሰጠው አይፈለግም። ሱሌማኒ ኦስማኒ የተባለ አንድ ተማሪ ፈረንሳይ፣ አሜሪካም ሆነ ሌሎች ሀገራት በዚህ መንገድ ነበረ ኒጀር ውስጥ የተቀመጡት፣ ከጦር ትብብር ተነስተው የሀገራችንን ሰፊ ክፍል ይቆጣጠራሉ ብለዋል። የዩናይትድ ስቴትስ ወታደሮች ኒጀርን ይለቁም እንደሆነ ከለቀቁም መቼ እንደሚለቁ እስካሁን ግልጽ አይደለም። አድማጮቻችን ለምሽቱ ያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
ሚያዝያ 6 2016 ዓ ም በድጋሚ ጤና ይስጥልን፣ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየ ነን። አሁን በመግቢያችን ያስተዋወቅነው የመታሰቢያ ቅንብር ነው። ቀዳሚው
ገና በለጋ ዕድሜው ከእውቅና ማማ ለመውጣት የበቃና ዝናው የገነነው የቀድሞ ድምፃዊ ሙሉቀን መለሰ
መሰንበቻውን ነው ከዚህ ዓለም በሞት የተለየው።
መድረኩን በተቆጣጠረበት በዚያ በቀደመ ዘመን ብቻ ሳይሆን
የለም በቃኝ ይህ አይደለም የኔ ምርጫዬ ብሎ የዘፈኑን ዓለም እርግፍ አድርጎ ትቶ ከሄደም በኋላ
እርሱን በተከተለው ትውልድ ዘመንም ስራዎቹ እንደተወደሱና እንደተወደዱ
ላለፉት በርካታ አስርት ዓመታትም እንደ አዲስ ደጋግመው እንደተሰሙ ነው የዘለቁት።
የሙዚቃ ዓለም ጅማሬውንና የመንፈሳዊ ሕይወቱን ጨምሮ ሕይወትና ስራዎቹን ለምንዘከርበት ልዩ ቅንብር እንግዶች ጋብዘናል። ሙልቀንን ጨምሮ የበርካታ ከያንያን የጥበብ አባት ተደርገው የሚታዩት አቶ ተስፋዬ የክብር ዶክተሬት ተሸላሚ ናቸው።
ክርናው መውደድ ነው
የመጀመሪያውን ጥያቄ ለርሶ ላድርግ አቶ ተስፋዬ። ገና በጨቅላ እድሜው ወደ ሙዚቃው ዓለም የገባው ሙልቀን መለሰ ታሪኩን እንደሚያስረዳው ፓትሪስ ሉምባ በተባለው አዲስ አበባ ውስጥ በነበረው የምሽት የሙዚቃ ክበብ ውስጥ ይጫወት ነበር። ብዙም ሳይቆይ የፖሊስ ኦርኬስትራ የሙዚቃ ባለሙያዎች አይን ያርፍበታል። እናም እርሶን ጨምሮ የሙያ አጋሮቹ ወደ ስፍራው በመሄድ ኋላ ላይ ሙልቀንን የኦርኬስትራቸው አባል ታደርጋላችሁ። ለጊዜው የሙልቀንን የኦርኬስትራው ልምምዱንና አጋጣሚ የሚመለከተውን እናቆይና ወደ ክበቡ በሄዳችሁ ጊዜ በመድረኩ ያገኛችሁት ትንሹ ሙልቀን ምን አይነት ነበር? እስኪ ያን ገና በአፍላነቱ ሙዚቃ ያቀነቀነ ያገኛችሁትን ታዳጊው ሙልቀንን ያስተዋውቁን።
ለርቀው ነው ሙልቀን መለሰ በዛን ጊዜ ቅጣት ስድስት አመት አካባቢ ነው። እዚህ በጃፒ ሰፈር የወይዘሮ ስድርቻ ዳመረው ዳንስ ይታል ፓርቲስ ሙምባ የሚባል እዛ ይጫወታል። እና እዛ የሚጫወት ግቢ የወታደራዊ መኮንኖች ከደብረ ዘይት የመጡ የራይ የባህራዊ ኮማንዶዎች በቃ ከበውት ማታ ማታ አስጨፍሩባል።
ያ መኮንኖቹን የሚያዝናናውና የሚያስጨፍሩት ልጅ ታዳጊ ልጅ መሆኑ ብቻ ሳይሆን ከክፍለ ሀገርም ከመጣ ገና ጥቂት አመታት ማስቆጠሩ ነበርና እንዴት ነበር መድረክ ላይ ሙዚቃ የሚጫወተው? እናንተንም ወደ ኦርኬስትራው እንድትወስዱ ምክንያት ይሆናችሁ በመድረኩ ያያችሁ ታጫውቱ ምን ይመስል ነበር?
የጋዝ ዲኔው የፍቅር ዘፈን ተፈራ ነበር ተመስጧል ከጎናቸው ሰው ታዲያ ከዚህ ደንደኛ መደለኛ ድምጻይ ነው እንደሚጫወት ይሄን እየሰራ ነው እንግዲህ ከዚያ ቦታ ለሁናቴ ወሰነው ሪፈረንስ ሙዚቃ
አቶ ተስፋዬ እርሶ ጋር እንቆያለን። አሁን በነገሩን መልክ ታዳጊውን ሙሉቀንን አገኙት። ያ ልጅ አይናችሁም ጆሮአችሁም ማረፈበት። ኦርኬስትራውን ከተቀላቀለ በኋላ እንዴት ነበር የሙዚቃ ዓለምን ሀሁ ያለበት ጊዜ ምን ይመስል ነበር? እስቲ ወደ ኋላ መለስ ብለው ያስታውሱን።
አዎ ያ ከተቀላቀለ በኋላ ከዚህ ጋር ይሁን ስራ ዝግጅት የተፈጸመው ከተፈጸመ የገሩት ለምሳሌ እናት ስቱዲዮ መካከለኝ ያሪግነት የጊዜያት ደስማረት የሚል አንድም እንቧይዶ የሚመስለኝ የሚመስል ዘፈኖች ካዘጋጀሁለትና የኔኛ ስራውን ጀመረም ሲጀምርም እንደ መደበኛ ድምፃዊ በቃ ለሪት ማስተባበቁ ከሚዲያ ስራ ይወጣም ስቃሴም ኦርኬስትራም ራሱ ደስ አደረገታ እና በዚህ ስራውን ጀመረ ሙዚቃ እና በጣም ከአንድኛው ዜማው ለሁለተኛው ዜማ ሴት ስራውን እያሳደገ ሄደ። ጋዜጦም ዘን በእኛም ዘን በጣም ተወደደ። ሙሉቀን መለሰ እና ደሆነ በጣም የተከበረ ድምፃዊ ነበር። ከተለያዩ ጋር የሚገርም ጥበብ ያገኘ እንደዚሁም አልነበረ የኛ ኦርኬስትራ በተለያየ ፕሮግራም ፕሬዘንት ይሄዳል። ይህ ከአዲስ አበባ ውጭም ወደ የአንድ ጊዜ በሚሰራው ወደ ከተለያዩ ጋዜጦች እየሄዱ ኦርኬስትራው በቃ ግንባር ቀደም ድምፃዊ ሆኖ ከሌሎች የቀረደ ትልቅ ስራዎች ይሰራል። ትልቅ ስራዎች ትምህርት በሚያመለክለን እዚህ ላይ ደግሞ ስነምግባሩ በጣም ግሩም ነበር። የሄድበት ቦታው ግን ተለያዩ መስተንግዶች ሲደረግላቸው ያ ውስጥ ቀርቡላቸው እሱ አለ ሆን በጣም ነበር እና የልጅነት ዘመኑ እንደ ልጅ እንደተዋሰ በጣም ጨዋ ሆኖ ተልቆ ማለት ይችላል። በዚህ አይነት የሚያጋጅ ያለም በመጨረሻው አካባቢ 1961 አካባቢ ወደ ናይትክሬት የሚሄድ አዝማሚያ መጣ። እያደገ ሲሄድ ምዕራፍ እንደደንብ ሲያውቅ ናይትክሬት ደግሞ ሪጥሞ ስራዎች ያገኙ እዛ ጋር ሳሳት የአርቲስት አብልጣ የወዳጅ ስራዎች
መልካም አለም ወዳንቺን እንምጣ። እንግዲህ አጀማመሩን ተከታትለናል። ያኔ ያንቺም የኪነ ጥበብ ህይወት በመደበኛነት መጀመሩን እርግጠኛ አይደለሁም። ይሁንና ሙሉቀን ፈጥኖ ወደ አዋቂነቱ ጎራ የዘለቀም ይመስላል በመያው አንዳንዴም ከያኒ ሆኖ ይወለዳል እንደሚባለው ያን ልዩ ችሎታ ያን ልዩ ክህሎት ገና በማለዳ አድሚው አሳይቷል። ለመሆኑ ሙዚቃን በመያ ደረጃ መጫወት የጀመረበትን ከፖሊስ ኦርኬስትራ ወጥቶ ወደ ምሽት የሙዚቃ ክበቦችና ከሙዚቃ ባንዶች ጋር ወደሚጫወትበት ሁኔታ ሲመለስ በሌሎች ሲነገር የሚሆን ምናልባትም ደርሰሽበት ከሆነ እስኪ የምታስታውሹ ካላጫውሽን።
እኔ መጀመሪያ እናንተንም ላመስግን፣ አንተንም ቆንጂትንም ጊዜም የኪነጥበብን ሰው ስራዎች መዘከር ታከብራላችሁ፣ እናንተንም እግዚአብሔር ያክብራችሁ። በዛ ላይ ደግሞ አሁን አብሬው በዚህ በሬዲዮ ፕሮግራም ላይ የቀረብኩት የኔም ደግሞ የሙያ አባቴ ካሰልጣኞቼ ሀብለው ተውኔት ካስተማሩኝ ሰዎች አንዱ ነው ጋሽ ተስፋዬ። እጅግ በጣም የምወደው ማከብረው አባቴ ነው። የብዙ ባለሙያዎች ፈጣሪ ነው ጋሽ ተስፋዬ። በእውነት አሁንም ረጅም እድሜ ሰጥቶት ለሁላችንም ለመመስከር ያብቃው። በጣም ማከብረው ሰው ነው። በጣም እድለኛ ነኝ አብሬው ስለቀረው። አመሰግናለሁ ከልብ ሙልቀንን። የእድሜ ርቀታችን ያናህል ባይሆንም የፖሊስ ኦርኬስትራ በየትምህርት ቤቱ እየሄደ በሚያሳይበት ጊዜ እኔ ትምህርት ቤት ሀይ ስኩል ሆኜ ነው የእሱ አንድ ጋሽ ተስፋዬ ከሰጣቸው ለኛ ስራዎች በተጨማሪ የዘላለም ህይወት እስከሚወስደኝ የሚል አንድ ግጥምና ዜማ ነበረች። እሷን ሲጫወት ነው ማስታውሰው። አንተዋወቅም። ከዛ በኋላ ግን እንዳልከው በየናይት ክለቡ ቬነስና ከዛም ደግሞ የጊዮን ትዝ ይለኛል። ጊዮን ሲሰራ ጥላሁንም ማብሮት ነበረ። ከዛ በኋላ ነው እንግዲህ ብዙ ቅርበታችንም የመጣው የሚመስለኝ። ጊዜያቱን በአመተ ምህረት ለይቼ ለማወቅ አልችልም። ግን እኔ ከትምህርት ቤት እንደወጣሁ በጭቷን አይነት ብሔራዊ ቲያትር ሄጄ ብሔራዊ ቲያትር ቤት ውስጥ ስሳተፍ ከቀድሞ ባለቤቴ ጋር፣ እሱ በጣም ጓደኛ ነው፣ ከሙላቱም ጋር ወዳጅ ነው። ምሳም በዚህ ረፍትም አብረው ይወጣሉ፣ ቡና ይጠጣሉ። ያኔ ነው ተደባልቂያቸው ማየው እና አንዳንድ ስራዎችን ስናዳመጥ፣ በተለይ ታዴ ዝም ብሎ አያልፍም። ተሰማቸው ስራዎች ውስጥ አንዳንዱን ያርመዋል። ይሄን አርግ ያን አታርግ ይለዋል። ደግሞ እሱ ለዚህ ብሎ ታዴ ጋር ይመጣል። በዛ ምክንያት ነው
የብሔራዊ ቲያትሩን እውቁን የኮሪዮግራፍ ባለሙያ ዛሬ በህይወት የሌለውን የቀድሞ ባለቤትሽን ታደሰ ወርቁን ነው ያልሽው ለአድማጮች ቅርብ ለማድረግ።
አዎ፣ እኔንም ሳያገባ በፊት እኔ ሙላቱ እሱ በቃ ቅርብ ጓደኛሞች ሆነን እውነት ለመናገር እና በዛ የተነሳ ነው አሁን ሙልቀንም አለ ጉዞ ውስጥ ሌጎስ የኢንተርናሽናል ፌስቲቫል የሚሄድ ነው። ሙላቱም አለ፣ ጥላሁንም አለ፣ ወጋየሁ ደበበ ተሰብስበን እዛ በጣም ትልቅ ጊዜ ማሳልፈናል። ለአንድ ወር ያህል እኔና ታዴ አልተጋባንም። ያኔ ሙልቀን በጣም ቅርብ ነው። ያው ታዴ ደግሞ ኤነርጂያን አታርግ ሲለው በዛን አይነት ቅርበት ነው የጀመርነው። ታዴ ካገባሁትም በኋላ ቀጠልን ቅርበታችንን። ከዛ በኋላ ነው እንግዲህ እነ ሌቦኔን ስሰራ አብሮ የተደባለኩት እንጂ ከዛ በፊት የነበረው ብዙም ትዝታ የለኝም እውነት ለመናገር።
በዚህ መልክ ተዋወቃችሁና ከዛ በኋላ ደግሞ ለሙሉቀን ሙዚቃ በርካታ ድርሰቶች አበርክተሽለታል። እስኪ ወደዛ ጊዜ ወደዛ ተመክሮሽ ሰጅን።
እውነት ነው በጣም ብዙ ስራ ሰርቼለታለሁ። እንደውም አንዳንዱን እሱ ይሄ ደባልቆ አቅላቅሎ የመስራት ባህሪ ነበረው። በተለይ በመጀመሪያዎቹ አካባቢ ነው ተጣልተን እስካቆመ ጊዜ ድረስ እሱም እንደዚህ ካደረክ እኔ አልሰራም እያልኩኝ ነው እንጂ
በቀኝ ለማሹ
ማ አትቀኝ ጠብኝ ነው በቃ ወይ በዛ ነገር ላይ ጻፊ በለኝ ጽፋለሁ። አይ ካልክ ደግሞ በራሴ አንጨርስ በእኔ ደግሞ ይሄን ብቻ ስራ በሚል ለኔም ስማይመችም ልክ አይደለም በሚል በኋላ ላይ እንግዲህ ትልልቆቹን ስራ ሲሰራ ሳይቀይጥ ነው የሰራው። በፊት ላይ ግን ብዙ ስራዎች ላይ ይመጣና ግጥሞች ይወስዳል፣ ከዛ በኋላ ይቀየጣሉ። ብዙ ቦታዎች ላይ እንደዛ ያደርግብኝ ነበረ። እነ ሌቦኔ ላይ ሲጀምር አልቀየጠም። እነ ሌቦኔን እነ ባርኔጣን እንደዚህ ሲሰራ ደህና ይሰራ ነበር። በኋላ ላይ ነው የሚወዳቸው አንዳንድ ህዝባዊ ግጥሞች ሲያገኝ ወይም ደግሞ ድሮ እንግዲህ የኩኩያ አባት ራሳቸው ከደጃዝማች ሰብስቤ ብዙ ግጥሞች ነበሩ ኢትዮጵያዊ የሆኑ ሀገረኛን የነሱን የለቀማቸውን ኩኩየም እንግዲህ አንዳንድ ነገር ሰጥቼዋለሁ ነው የምትለኝ። ምን ምን እንደሆነ እሷ ብትገልጽ ይሻላል። እንደዛ አንዳንዱ ነገር ላይ ሲቀይጥ አየዋለሁ። ሰውነቷን ራሱን አንዳንዴ ሰው ሰውነቱ ያንቺ ነው አዎ ግንም አይደለም እያልኩ ሰጣይቸው ምክንያቱም ውስጤ ሰው ነገር ነው። በጣም ይጨንቃል በቃላለው ውስጡ እና እንደዚህ ነው። በኋላ ላይ ቲያትር ቤቱን ሊገርማቸው ነበረ። ብሔራዊ ቲያትር ከታች የሆንና ሊስትሮዎቹን አለምን አይታችኋታል ምን አለች ልክ ካሴት ከተለቀቀ በኋላ እንዴት ነበረች ይላል። ተቆጥቼም ከሆነ ተደስቼም ታቸውን አጣርቶ ነው ወደ ላይ የሚመጣ ወደ ክበባችን። የኔን ስራ ብቻ ግን አይደለም የኔና የሙሉቀን ወዳጅነት እና ጓደኝነት ሌሎች የሰጡትን ስራ ሁሉ እንዳይለት ይፈልጋል። እና ታድየሱ ብሔራዊ ቲያትር ዘግራር የምትባል መናፈሻ ነገር አለች። እዛ ቁጭ ብለን ግጥሞችን ሰብስበን ማንበብ ነው፣ መሰረዝ ነው፣ መደለዝ ነው፣ ማረም ነው። አይ ይሄ ቆንጆ ነው፣ ይሄ ቆንጆ ነው እንላለን። እሱ ይሄን ነው ልጁ ይኸኛው እዚህ ጋር እንዲያልሆን አለኝ ይላል። ታዴም ያርማል። አንዳንዴ ታዴ ከእጅ ተቀብሎ ደግሞ ግጥሞችን ቀዶ የሚጥልበት ጊዜ አለ። ያሳደገኝ ታዴ ነው ምለው ለዚህ ነው። ለምን እንደዛ አይነት ተቺዎች አይገኙም። በጣም በጣም ነው አይሄ አይመጥናችሁም ብሎ መጨቅጨቁን ሁሉ የሚጥልበት ጊዜ አለ ግጥሙን። እና እንደዛ እያልን ነው ያደግነው። ከዛ በኋላ ምልሽ የኔ ግጥም ብቻ አይደለም ሙሉቀንን ታዲያ ይህንን አይነት ጉልበታማ ስራዎች ያሰራው የሙዚቃ መሳሪያ ይጫወታል፣ ክህሎት አለው፣ በጣም ቀናብራል። የቋንቋ ጥራቱ መቼም ተአምር ነው። አሁንም መዝሙሮቹን እንኳ ብሰሙ ይሄ የማውጣትና የማውረድ አቅሙ እያንዳንዱን ቃል የቱ ጋር እንደሚያወጣው የቱ ጋር እንደሚጥለው ያለው ጉልበት ፊደላትን እንዴት አድርጎ ሰው ጆሮ ውስጥ እንዲገባ እንደሚያደርግና በድቃል በጥንቃቄ ለገበያ ሳይሆን ይህንን ነው ልመሰክርለት መፈልገው ለገበያ ሳይሆን በጥንቃቄ መኪናው ውስጥ ይሰማል፣ ይሰማል፣ እቤት ውስጥ ነው ይሰማል፣ ይሰማል፣ ይሰማል። አይ ያን ነገር ደከመብኝ ስሰማው በቃ ስልችት እስኪለው ሰምቶ መርጦ ነው የሚያወጡ። እንደዛ አይነት ነው። እና የኢትዮጵያን የዘፈን ደረጃ የቀየረን እንኳን በዛ በራሱ ጊዜ ከኋላውን ለመጡት ድምፃውያን መስመር አስምሯል። በቃ ዜጋ ነው ደረጃው በሚል አውጥቷል። እና ምንም ጥያቄ የለውም። ለዚህ ነው እኮ እንግዲህ ከመድረክ ከወጣ 37 ዓመቱ ነው። እንደ ብረት ጸንቶ የኖረው ስራው እንደዛ ደክሞ ተጠንቅቆ ስለሚሰራ ነው። እና በጣም ልዩ ልዩ ችሎታ አለው። ምንም ጥያቄ የለውም። እሱን ነው ልልለት የምፈልገው።
ዛሬም ድረስ እንዳልሽው ገናና ሆነው መቆየታቸው ጥሩ ማሳያ ይመስለኛል። አለም፣ ወደ አቶ ተስፋዬ እንድንመለስ ከተቀላቀሉት ውጪ በይፋ የሚታወቁት ባንቺስ የሚታወቁ በርካታ ዜማዎች ናቸው። እንድታርሚንና ሙዚቃዎቻችሁንም ስለምንጠቀም አድማጮች በዚህ ሰዓት እንዲያዛምዱ ድል እንዲሰጥ ነው። ላኪልኝ፣ ሌቦኔ፣ ልመላለስበት፣ ምናልባት የብዙዎቻችን ምርጫም ወደዴን ወደድኩት፣ ቁረጥልኝ ወዴ፣ ተወራርጃ ያለው ትዘዝ በገላዬ፣ ይረገም ይህ ልቤ፣ አልረፈደብሽም፣ አትከብደኝም። እነኚህ ብዙዎቹ ያንቺ ናቸው። ያንቺ ያልሆነ አለበት?
የኔ ናቸው። ለምሳሌ ይረገምና አይኔ ማወዳጅሽ ላይ የሰዎች ስራ ተካቷላ። አንድ አራት አምስት መስመር ወይ እንደዚህ የከተተዋለ ስለዚህ ከፋስ ይለኛል። የኔ ናቸው ስላቸው እንጂ እንኳን እንዳልኩህ ነው ያንዳንድ ወዳጆቼ ወዳጆቼን ግጥም ሲሰራ የኔን ስለከተተ ከነሱ ጋራ ሌላ መቃየም እንዳይኖርብኝ ይቅር እያልኩ የተሰውኩት ነው የሚበዛው። በጣም በአብዛኛውና በሙሉ ስራዎቼ ናቸው። እንዳልኩ አሁን ሰውነቷን አልጠቀሳችም። እኔ ስለምትሰሳ ነው በቃ ይቅርብኝ ስለምል ነው እንጂ ሰውነቷ ከግማሽ በላይ በሙሉ የኔ ግጥም እኮ ነው።
የሙሉቀንን ስራ በሚመለከት ቀን ሙሉ ቢወራም ምንኝ ይበቃ አይመስልም አይደለ? አሉላ እንደው ከሰዓት ከጊዜ አንጻር ተስፋዬን ደግሞ በጣም እጅግ ከመሸ ወደ ኩለ ሌሊት ይጠጋን መሰለኝ፣ ይቅርታ እንጠይቃለን። በጣም እንግዲህ ይህን በሙዚቃው ህይወት የገነነበትን ራፍ አብቅቶ ወደ መንፈሳዊ ህይወት ቤተክርስቲያንን ወደ ማገልገል ተዛወረ ሙሉቀን። ወደዛ ነው የምናልፈው አይደለም?
ልክ ነው ቆንጅት።
ያን ዘመን ደግሞ እንድታስታውሱ ነው ቆንጅት ያነሳች ያለች። እንግዲህ በሙዚቃ ስራዎቹ እንዲያገኙ ባለበት ያን ይትቶ ወደ መንፈሳዊ ህይወት የገባበትና ከሀገርም የወጣበት ጊዜ ተቀራራቢ ይመስላል። ዓለም ዚህ በመሆንሽ እዚህ ሀገር በመንፈሳዊ ህይወት የኖረበትን ያገለገለበትን ያሳለፈበትን መንገድ ታስታውሽናለሽ? አቶ ተስፋዬ ቀደም ያለውን ቢጀምሩልን።
መንፈሳዊ አገልግሎት ዛሙኑ ትሩጥሩ መንን ስራ እንደነበረ ይነግሩኛል። ይግሉ እና እዛ ሆኖ ትልልቅ ስራው ሰጥቷል። እስካሁን በመንፈሳዊ በኩል በዚህ ሌላ ትልቅ አስተዋጽኦ አድርጓል። ምን ቀመደሰ ራሱ በራሱ ላይ የሰራው ስራ ናፍስቶ ቢመጣ ማክሩ ዘላለም መደሰት ከመት ከዘው እንደማሩ ማክረት ያሸገሪ አራት ሲነጋ ሳይውቀው ሸኛ ቢብኛ ተጠርገ ይሄ እንደ ትንቢት የተናገረ ማለት ይችላል። ይሄና በጣም ይስማኛል። ለልብ ሪኮመንዴሽን ነክስን በደምብ ነው መስማር ነው። አመሰግናለሁ።
እሺ ዓለም፣ አቶ ተስፋዬ አሁን ዘለጋርገው ያውሱበትን ተከትለሽ ያንቺን ማስተያየት እንስማና በዚያው እንሰናበታለን።
እንግዲህ ወደ እግዚአብሔር አገልጋይነት ራሱን ከሙዚቃ ዓለም ካገለለም በኋላ እንደተባለው በኢታሊያዊ መድረኮች ላይ ከዚህ ከአሜሪካን ሀገርም እየሄደ ይወጣ በአፍሪካ መድረኮችም በሌሎችም እዚህ አውት ኦፍ ሲቲ እየሄደ ሌሎች ግዛቶች እየዘመረ ወጣቶችን በማስተማር ከፍተኛ አገልግሎት ሰጥቷል። ታዲያም ይገርመው በእውነት አሁን የኢየሱስ ወታደር ነኝ የሚለውን ካሴቱን ሲሰራ ካሴቱ ገበያው ላይ ከመውጣቱ በፊት እዚህ ሀገር ገብቻለሁ መኪና ውስጥ አምጥቶ አሰምቶኝ እያንዳንዱ ነገር ላይ ተነጋግረን ልክ በዘፈን ጊዜ አብረን ስሰራ እንደነበረው ማለት ነው። በእውነትና ያልተቀረጸና ህዝብ ጋር ያልወጡ ደግሞ እንዴት ያሉ ዜማዎች አሉት። እኔ አንዳንዶቹ ለራሴ ያለኝ አንዳንድ ጊዜ እንዲነው ሲነሽጠው ደግሞ ይዘምርልኛል ወይ አንሰኝ ማሽኑ ላይ ይለቅልኛል። እና የሙልቀን መቼም ታምረኛ ወዳጄ ወንድሜ ጓደኛዬ ነው። እንግዲህ ተመልከቱት ወደ 37 ዓመት ሊሆነው ነው በዚህ እምነት ውስጥ ጸንቶ በነበረበት ብዙ ጥሩ ኑሮዎች ኖሯል። አሁንም ቢወጣ ብዙ ገንዘብ ሊያገኝ እንደሚችል ያውቃል። እሱ አላስጎመጀውም። በቃ በፍጹም የምድር ጸጋ ሳይናፍቀው ነው። በቃ በጽናት በምድር ላይ ያለው ይሄ ጊዜያዊ ወጀቡ ራሱ ሳይረብሸው ህመሙን ችግሩን ከ16 ዓመት በላይ ሙልቀኔ አልጋ ላይ ነው የነበረው። ታሟል። እዛው ከቤት አይወጣም። ያንን ሁሉ በጽናትና በእምነት በጸሎት ከመጽሐፍ ቅዱስም ከጎኑ አድርጎ የህክምና መድኃኒቱንና የእግዚአብሔር እምነቱን ይዞ አንድ ቀን ስለበሽታ የተጨነቀ ቃል ሳያሰማ ሳይወቅስ ጌታዬ እግዚአብሔርን እንዳከበረ ክብር እንዳለ ነው የሄደውና የሚያስቀና ህይወት ነው በመጨረሻዎቹም ላይ ያሳየው የእምነት ብርታትና ጽናቱ። በእውነትና ብዙ ታሞ ተሰቃይቶ አጠገቡ አይቼዋለሁ። ሊያርፍ ይገባዋል ሙልቀን። በእውነት ማረፍ አለበት። በዚህ በስቃዩና በመከራው ጊዜ ደግሞ በጽናትና በፍቅር ከጎን ያልተለየች ባለቤቱን ሙሉን ቢንያም የሚባል ደግሞ እግዚአብሔር የሰጠው ልጅ አለ። እነዚህ ሁለቱ ደግሞ በእውነቱ ሁላችንም የምናመሰግናቸው ሙልቀን እድሜውም ረዝሞ እዚህ ድረስም የደረሰው በእነሱ ብርታት ነው። እና ብዙ ታሟል። እነሱ ናቸው ደግሞ በጽናትና በትግስት ያስታመሙት። እነሱንም አመስገን እፈልጋለሁ። እናንተም ደግሞ በእውነት እንዲህ ታሪኩ እንዲዘከር እድል ስለሰጣችሁ አመሰግናለሁ። የሙያ አባቴን ደግሞ ጋሽ ተስፋዬን አብሬ እዚህ ድምፁንም ስለሰማሁት እድሜ እንዳጤና ይስራንተን እምላለሁ። በጣም አመሰግናለሁ።
በጣም እናመሰግናለን አቶ ተስፋዬ፣ የሙያ አባቱ ዓለም ፀሐይ፣ እንዲሁ የሙያ እህቱን በጠቅላላ ቤተሰቡን በዓለማዊ ሙዚቃው በመንፈሳዊ ዝማሬው አድናቂዎቹን ሁሉ መጽናናትን እንዲያገኙ እንመኛለን። አሉላ፣ እንግዲህ በዚሁ ማብቃት ሊኖርብን ነው በጊዜ ምክንያት።
ልክ ብለሻል ቆንጅት። እንግዶቻችን ሁለታችንም ለጊዜያችሁ እናመሰግናለን። እግዚአብሔር ይስጥልን።
እግዚአብሔር
ይስጥልን።
በቀደመው ውይይታችን መገባደጃ ላይ የተነሳውን የሙልቀንን ሁለተኛ ምዕራፍ ነው የምናስከትለው።
የሙልቀንን የመሰለ የመንፈሳዊ ህይወት ጉዞ ያደረጉ የሃይማኖት ሰውም ጋብዘናል። ፓስተር አብተው ከበደ እንደ ሙልቀን ሁሉ በአንድ ወቅት ድምጻዊ ነበሩና ዘፈኖቻቸው ከተዘፈኑበት የኦሮምኛ ቋንቋ ተናጋሪዎች ባሻገር ቋንቋውን በማይናገሩ አድማጮች ዘንድ ጭምር ዘፈኖቻቸው ከፍተኛ ተወዳጅነት ያተረፉ ነበሩ። ይሁን እንጂ በዛ ላቅ ያለ ዝናና ክብር ባገኙበት ወቅት ነበር ሁሉንም እርግፍ አድርገው ተተው ወደ መንፈሳዊ ህይወት ያቀኑት። ይህንኑ የገዛ ተመክሯቸውን ተንተርሰው የሙሉቀንን መንገድ አስመልክቶ ይህን ብለውናል።
ስለ ወንድማችን ስለ ሙሉቀን ብዙ ብናገረው አለኝ፣ ግን ከሰዓት አንጻር አጠር አድርጌ ብናገር ሙሉቀን በጣም በዝነኝነት እንዳለ በጣም 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 ከሴቶቹ የሚሰራቸው ስራዎቹ በጣም ቢባረኩበት ጊዜ ነው። ያንን የዓለምን ዝና የዓለምን ክብር ትቶ ለእግዚአብሔር ለመኖር በክርስቶስ ኢየሱስ በኩል የዘላለም ህይወት አግኝቸው ወደዚህ ህይወት እየተሰበሰበው የእግዚአብሔር ቃል ሲናገር ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎል ምን ይጠቅመዋል ይላል። እና ያንን ነው የተረዳው ወንድማችን። ገንዘብ ብትል ገንዘብ በጣም የሚያስገኝ ዝና ብትል ብዙ ነገር የሚያስገኝን ነገር የተወበት አንድ ምክንያት አለ። ያው እንደምናውቀው የሰው ልጅ በምድር ላይ በአዳምና ሔዋን ኃጢአት ምክንያት እግዚአብሔርና ሰው በመለያየት በጠላትነት እያለ እግዚአብሔር አንድ ልጁን ጌታ ኢየሱስ ክርስቶስን ከድንግል ማርያም ተወልዶ ወደዚህ ምድር መጥቶ ለኃጢአታችን ዋጋ ከፍሎ ከእግዚአብሔር ጋር አስታረቀንና መንገድም እውነትም ህይወትም እኔ ነኝ በእኔ በኩል ካልሆነ ወደ አብ መግባት ወደ መንግስተ ሰማያት መግቢያ የለም ብሎ ጌታ ራሱ እንደተናገረ ሙሉቀን ይህንን እውነት እግዚአብሔር ገልጦለት አይኑን አብርቶ ይህ አሁን የምነግርህ በህይወቴን አይቻለሁና እግዚአብሔር ሲያበራ ነው፣ እግዚአብሔር ሲረዳ ነው ይሄ አይነት ህይወትስ ሊገባ የቻለው። እና ያ እውነት ስለገባው ነው ያንን ዝና ትቶ ያንን ብዙ ገንዘብ ትቶ አልፈልግም ዓለም ይቅርብኝ ብሎ ጌታን ተከትሎ ሙሉቀን ጌታውን አስከብሮ በሰላም በክብር እየተሸኘው። ክብር ለእግዚአብሔር ይሁን። እና መጨረሻ እንዲያው ከፈቀድክ ሊመናገር የምፈልገው ሰው ይህን ምድር ለቆ ሲሄድ አንተ ጴንጤ ነህ፣ አንተ ኦርቶዶክስ ነህ፣ አንተ ካቶሊክ ነህ የሚለውን አያውቀውም እግዚአብሔር። መግቢያ መንገዱ ወደዚያ የሚጠይቀው የላኩልህን ልጅን ከድንግል ማርያም የተወለደውን እግዚአብሔር ወልድን ልጄን ኢየሱስን ተቀብለሃል ወይ ነው ጥያቄው። ወደዚያ የሚያስገባ ኢየሱስ ነው። ይህንን አግኝቶ ወንድሜ በሰላም ስለተሰበሰበ ክብር ሁሉ ለእግዚአብሔር ይሁን።
ናቸውን ሁለት ጥውቅ የኪነ ጥበብ ሰዎች ህይወትና ስራ ለመዘከር የተቀናበሩ ናቸው።
አሁን ተከታዩ የራዲዮ መጽሔት ወጎችም ቀደም ብለን እንደጠቆም ነው በቅርቡ ከዚህ ዓለም በሞት የተለየውን ታዋቂውን የስዕል ጥበበኛ ጥበበ ተርፋን ጥበባዊና ቤተሰባዊ ህይወት ይዘክራሉ።
በሀገር ውስጥና በዓለም አቀፍ ደረጃ አድናቆት ያተረፈው ሰዓሊ ጥበበ በ75 ዓመቱ በአዲስ አበባ ከዚህ ዓለም በሞት ተለይቷል።
ከልጅነቴ ጀምሮ እስከ ህልፈቱ ድረስ እርሱ በጣቶቹ ሲጠበብ ያየሁ ኑር ያለው ካለን የቅርብ ቤተሰቡ አንዱ ከተፈራ ደምሴን ጀምሮ
ታላቄ ነው። ምናልባት 11-12 ዓመት ይበልጠኛል። ጥበብን ከስዕል ነጥዬ ማየት አይችልም። ምክንያቱም ነፍስ ካወቅኩ ጀምሮ ማለት ይችላለን ጥበብ ስዕል ሲስል ነው የማውቀው። ከስዕል ጋር ነው ያደግኩት። ራሴ ሲስል ሁል ጊዜ አብሮ ነበር። ከሀረርም አዲስ አበባም ከመጣ በኋላ ጥበብ ጋር ተለይቼ አላውቅም። ጥበብና ስዕል ለእኔ አንድ ናቸው ሁል ጊዜ።
ቆንጀት እንግዲህ የቅርብ ሰው ወዳጅ ቤተሰብ ስለሆነ ያወያየን ያለ ነው። ጥበበ ተርፋ ማን ነው? ምን አይነት ሰው ነበረ? እንደምንስ ይታወሳል? የሚሉትን አቶ ተፈራ ገጠመኞቹን የሚያውቃቸውን ነገሮች እናንሳና እናወያየው።
ጥበበን እንደ ሰው እንደ ቤተሰብ አባል እስኪ በዛ መልኩ ደግሞ ግለጽልን።
ጥበበ ለብዙዎቻችን በጣም ቅርብ ሰው ነው። መወያየት ከቤተሰብ ጋር ባለ ጉዳይ የሚሆን ጥበበ ተስፔክቲቭማ የሚያይበት አንግል ለሁላችንም ሁሉ ጊዜ በጣም ስሜት የሚሰጥ ነው። በተገናኘን ቁጥር ጥበብ አንዴ እንዲህ ያለ ጊዜ ሁሉም ሰው አለው። ቅርብ ነው ከሁሉም ቤተዘመድ ጋር፣ ልጆቹ ጋር፣ ከባለቤቱ ጋር የነበረው ግንኙነት ሁሉ በጣም በጣም አስደናቂ ነው። ከሰው ጋር መኖር የሚችል ነው። ይህንን ስልሽ አንዱም አብሬል ቤተሰብ ጥሩ ግንኙነት ነው ያለው። የእሱ በተጨማሪ ግን ይሄ የአርቲስቲክ የሆነው ሳይዱ ፋሲኔቲንግ ነው። ከሱ ጋር መሆን ማለት መንፈስን ማደስ ነው እና ቤተሰብ በዚህ በጣም በጣም ደስተኛ ነው። ሁሉ ጊዜ እሱ ባለበት ጨዋታ አለ፣ ገራሽ ነው። ስለ ቤተሰቡ በጣም መልካም ነበር እና እንዲቀጥልልን ደስ ይለን ነበረ።
በቤተሰብ ውስጥ ከልጆች ጠቅለል አድርገህ የገለጽከው አለ፣ ከልጆቹ ጋራ፣ ከታናናሾች ጋራ፣ ከሌሎች ጋር ያለው ግንኙነት ምን ይመስላል?
ጥበበ ሁለት ሴት ልጆች ነው ያሉት። የመጀመሪያው ልጁ አበብታ ሁለት ልጆች ወልዳለች። ጥበበ አያት ለመሆን በኩል ከእነሱ ጋር የነበረው ግንኙነት በጣም የሚያስገርም ነበረ እና በጣም ነው ያዘኑት። ጓደኛም ጭምር ነው። አሁን ያለፉትን ስድስት ወራቶች እነሱ ጋር ነው የቀረበው። ልጆቹ ጋር ካናዳ ነው የሚኖሩት። አልጠበቁም ደህና ያሸኝቶ ነው በማግስቱ እንደዚህ የሆነው ጊዜ ሲደርስ እና በረ በጣም በጣም አስደንጋጭ ነበር።
በጣም አስደንጋጭም የሆነው ከመንገድ እንደገባ
የቅርብ ወዳጆቹም ዜና እረፍቱን ተከትሎ ሲናገሩ ከውጭ እንደተመለሰ መሆኑ ያረፈው ጥበበ ቤቱን በጣም ይወድ ነበር። ቤቱም ውስጡም ውጩም እንደ ስዕሉ የእሱ ጥበብ የፈሰሰበት ነበር። እረፍቱም በሚወደው ቤቱ ሆነለት ሲሉ ሰምቻለሁ።
የጥበብ ግቢ ነው።
አዎ እውነት ነው። እሱ ግጥም በጣም እውነት ነው። ጥበበ ቤት ውስጥ ስታይ ስነ ጥበብ ነው የምታየው። በጣም ውድ ነገር አይደለም፣ ግን ውበት እንዲኖረው ማድረግ ይቻላል። ምናልባት ይሄ ሳሊነት አይኑ ሊሆን ይችላል። ስፔስን እንዴት አድርጎ መጠቀም እንዳለበት ያውቃል። እሱ ጋር ስትገቢ ያስቀመጣቸው እቃዎች ግድግዳ ላይ፣ ከጣሪያ ላይ የተሰቀሉ አሉ፣ የተንጠለጠሉ አሁን ምናልባት አንዳንዴ እኔ ብዙ ጊዜ ላለሁ ምናልባት ሌሎቻችን ዝም ብለን ብናንጠለጥሎ ቁራቁምቦ ነው የሚሆኑት፣ ሊያምሩ አይችሉም። የሱ እሱን ማየት ያስፈልጋል ለማመን። ጥበብ በተጨማሪ ደግሞ አትክልት በጣም ነው የሚወዱ። ትንሽ ጫካ ውስጥ የገባች ነው የሚመስለው፣ ግሪን ነው። እሱም ልክ እንደ ቤቱ እዛ ውስጥ ስትገቢ ጥበብ ለዚህ ይሆናል ምናልባት የፈጠረው አትሞስፌር ኪኖ ደስተኛ ነው። ጥበብ ሁልጊዜ ደስተኛ ነው። ስለ አትክልቶቹ አውሉቶ አያስኪላል። ምናልባት እሱን አንዳንዱ ፌስቡክ ላይ እንዲህ የለጠፉት አይቻለሁ።
ምናልባት የምታዛምደው ነገር ካለ አምባው አሰፋ የተባሉ ሰው በሱ የፌስቡክ ገጽ ላይ እኔ ስዕል መሳል አልችልም፣ ነገር ግን ከእሱ ጋር በነበርኩባቸው ወቅቶች በሚስልበት ጊዜ ቤቱ ተለጥፈውም ሆነ ተደርድረው የነበሩ ስዕሎችን እመለከት ነበር ይላሉ። ታዲያ በጣም ይገርመኝ የነበረው ከቀለም ብርሃን የመፍጠር ችሎታው፣ ይህን ማሰብ ለእኔ በጣም ከባድ ነው። ይህ ነገር በውስጥ የተቀርጾ ስለቀረ ለኔ ጥሩ ስዕልና ሰዓሊ ማለት ከቀለም ብርሃን ጨለማን የሚጨምራል የሚፈጥር ነው። ጥበብን እንድወድና እንዳፈቅር ምክንያት ስለሆነኝም የአክብሮት ምስጋናዬ ከፍ ያለ ነው ይላሉ። ጥበብን ከኪነ ጥበብ ሰዎች ውጪ የእሱ ስራ አድናቂ የእሱን ማንነት የሚመለከቱ ሀሳቦች የሰነዘሩ ሰዎችን ለማካተት በሚል ነው ይህን አንድ ሰው የጻፉትን ማስታወቂያ ያነሳዋለን። በጣም ደማቅ ቀለሞችን እናያለን። ብዙ ስዕሎቹ ላይ ቀለምና ብርሃንን ግርም መንገድ ነው የሚሳሉት። እርግጥም አንጋፋ ሰዓሊ ነው። እስኪ ያጫውተን።
አዎ፣ ለምሳሌ የሀረር ኢምፕሬሽን ያላቸውን ስዕሎቹን ብታይ ሀረርን እንደሚያውቁት በጣም ደማቅ ቀለሞች አይደሉም። ብዙ ደብዘዝ ያሉ ቀለሞችም አሉ። ነገር ግን ደግሞ የሀረር የሰፌድ የናንቅ ከለር ብሎ ቀለማት የሞላባቸው ስራዎችን ስዕሉ ላይ እንታያለን። ሀረር ለኖረ ሰው ወይም ሀረርን ጠንቅቆ ለሚያውቅ ሰው ምንም ከሩቅ ስታየው ሀረር ነው ምት ቀለሙን ጭምር ነው ሀረር የሚያሰኘውን ቀለም ጭምር ነው ውስጥ ያለው። የሰፌዱ ቀለማት፣ የልብሶቹ፣ የከተማው የግንቡ፣ እነዚህ ሁሉ ቀለሞች ክብር ነው። ሰሜኑ ካናዳ ክፍል ይገባል እና ካናዳ ሀረር የሰጠውን አይነት ስሜት የካናዳ ስሜት ያለው ነው። ምሳሌ ከኢምፓቴሮ ፈረሶች የፈረስ ሀገር ነው እና እዛ ውድድሩ ምናምን ቀን የፈጠረበትን ስሜት የገለጸበት መንገድ ለዛው ስሜትና ያ ጊዜ ያ ቦታ የፈጠረበትን የቀለም ስሜቶች ነው ወረስ ላይ እንዲናሳዩና ቀረ ከቀረም ጋር ለቁርኝት በጣም ሰፊና ጥልቅ ነው።
ቆንጅት እንግዲህ በርካታ ትውስታዎችን ነው አቶ ተፈራ ያጋራን። ሙሉ ጊዜውን በስዕል ስራዎቹ በጥበብ ስራዎቹ ውስጥ እንዳሳለፈ ሰው ባለም አቀፍ ደረጃ ራሱ ሳይቀር ስራዎቹን ሲያሳይ የኖረ እድሜውም በሙሉ በስዕል ጥበብ ውስጥ ያሳለፈ ሰው እንደመሆኑ የሙያ አጋሮቹ ችሎታውን ክህሎቱን የሚመለከተውን እንደሚያክሉ ገምታለሁ። ቆንጅት አቶ ፍራ የቅርብ ትውስታዎቹን ላካፍለን አመስግነን ወደ ተከታዩ ውይይት ብንሻገር ምን ይመስልሻል?
ስለጊዜ እናመሰግናለን። ለመላ ቤተሰቡ መጽናናትን እንመኛለን። እግዚአብሔር ያጽናችሁ።
አመሰግናለሁ።
ጥበበ ሙያዊ ክህሎት የሚያጫውተን ደግሞ ሰዓሊና የስነ ጥበብ ታሪክ አዋቂው አቶ ሰየ ገብረመድህን ነው።
ጤና ይስጥልኝ አቶ ሰየ ገብረመድህን። ላንተ በግልም ወዳጅህ የሆነ የጥበብ አድናቂዎች ልዩ ስፍራ የሚሰጡት አንድ አንጋፋ እውቅ ሰዓሊ ከዚህ ዓለም በሞት ተለይቷል። ጥበበ ተርፋ ዜና ረፍቱን ስትሰማ በነበርክበት ቦታና ጊዜ የተረዳህበትን ሁኔታ ብታጫውተን ከሱ ብንጀምር።
በጣም አመሰግናለሁ አሉላ። መጀመሪያ ያንተን የተለየ አድናቆት ባቀርብ ደስ ይለኛል። ምክንያቱም ብዙ ጊዜ ይህን የኪነ ጥበብ ማህበረሰብ የሚያነቃቃ ፕሮግራም ነው የምታዘጋጀው። አመሰግናለሁ። ምንም ረዥም ጊዜ ቢሆን ሁልጊዜ ነው የማዳምጥና የምከታተል። አሁንም ቁርታ ክታዘበቀ ደስ ይለኛል። የጥበበ ማለት በጣም ነው ያስደነቀጠኝላችሁ። ጥበበ ካናዳ ሲመጣ ያው ፌስቡክ አለ፣ በፌስቡክ እንገናኝ ነበረ። የሚመጣበትን ቀን ሁሉ ነግሮኝ እኔ መሞቱን የሰማሁት ልክ ከአውሮፕላን መጥቶ ከአውሮፕላን ጣቢያ መጥቶ ቤቱ ተኝቶ በዛው እንዳረፈ ነው የተነገረኝ። ወዲያ ሄድን። እንግዲህ ምንም ማድረግ የማይቻልበት ሁኔታ ተፈጠረ።
ይህንን ዜናው እንደሰማሁኝ ያው መነገር ያለባቸው ጋር ደወልኩኝ። በተለይ የአሁኑ የሰዓሊያን ማህበር ፕሬዚዳንት ማወቅ ስላለበት ለእሱ መጀመሪያ ደወልኩኝ። ሌላው ያው የእሱ የቅርብ ጓደኞች እና እኔ የማውቃቸው የቅርብ ጓደኞቻችን ታላላቁ ሰዓሊዎች የምንላቸው እና ወርቁ ጎሹን፣ ዘሪሁን ጌታና የመሳሰሉት ጋር ደወሉ። ያው በዚሁ መሰረት እኔ ከቤቱ በጠዋት ሄድኩኝ። አስከሬኑን ተከትለን የካ ሚካኤል መጣን። ያው ብዙዎች ሰዓሊዎች በጣም ሀዘን ላይ የወደቁ ሁሉ እዛው ነበሩ።
ትልቅ ሀዘን ነው። ወዳጃችሁ የጥበቡም ማህበረሰብ አንድ ትልቅ ሰዓሊ ነው ያጣው። ህይወትና ስራውን ለመዘከር ነውና እስኪ ጥበበ ምን አይነት ሰዓሊ ነበር? ለመሆኑ ጥበበስ ማን ነው የሚሉትን መልከት ብናደርግ። አንተ ሰዓሊ ብቻ ሳትሆን የሰዓሊያንም ታሪክ የስነ ስዕሉንም ታሪክ በስፋት የጻፍክነህና በግልም እንደ ባለሙያም መቼ ነው ያወቅከው?
እሱን ያወቅኩት ስራውን ያወቅኩት ብል ይሻላል። የጥበበን ስራ ያወቅኩት በ1970 አካባቢ ነው። በኛ ማለት ነው በኢትዮጵያ አቆጣጠር በ1970 አካባቢ ነው። የእሱ ወዳጅ የሆነ እኔ በቅርብ የማውቀው እንደ አጋጣሚ ሆኖ በህይወቴ ለምሱ ተሾመ በቀለ የሚባል በቅርብ የማውቀው እና የምከታተለው አብረው ኤግዚቢሽን አሳዩ። የእነሱን ኤግዚቢሽን ባየሁበት ወቅት ነው ጥበብን ያወቅኩት። ከዛም ያው በየአጋጣሚ ስንገናኝ ብዙ ነገሮች እናወራ ነበረ። ከአሁን በቅርብ የሆነው እንግዲህ እኔ ከአሜሪካ ከተመለስኩ በኋላ ብዙ ቅርበት አዳበርን፣ ብዙ ጨዋታም ተጫወትን። በጣም የተለየ ሰው መሆኑን ያየሁት እዚህ ከመጣ በኋላ ነው። ቀደም ብሎ ያው ሰዓሊዎችን ለማወቅ በምፈልግበት ጊዜ ያገኘኋቸውን ሰዓሊዎች እንደምቀርብ እሱንም ቀርቤው ነበረ። በጥልቀት ግን ማወቅና መመራመርም አልቻልኩም ነበር። አሁን እዚህ ሀገር ከመጣ በኋላ ካየሁት እና ከተረዳሁት ስራዎችንም በመከታተል ከጀመርኩ ወዲህ በጣም የተለየና በጣም የረቀቀ የኢትዮጵያዊ የዘመናዊት ኢትዮጵያ ሰዓሊዎች አመለካከት ያለው መሆኑን ተረዳሁ። እዛ ጊዜ ጀምሮ ነው ተከታተልኩት።
በርካታ አመታት በዩናይትድ ስቴትስ ከኖርክ በኋላ ነው የተመለስከው። ይሁንና የጥበብ ስራዎችን እንደ ባለሙያም ተከታተል ለነበረ ሰው እንደው አንዳንድ ጥያቄዎች ወደ ኋላ የሚወስዱ በተለይ ደግሞ የኢትዮጵያን ሳሊያን ታሪክ በጻፍክበት ድረገጽህ ላይ ከመጀመሪያው ጀምሮ የነበሩትን ያካተትክበትን የመመልከትና በዚያም ርዕስ የመወያየት እድል ነበረንና ስለ ጥበብ እንደው አንዳንድ ከስራዎቹ ጋር የተገናኙ ነገሮችን ለአድማጮቻችን ብታስታውስልን። ጥበብ ከ1970 እስከ 73 ዓመተ ምህረት በትምህርት ቤቱ አካባቢ በነበረበት የስድስት ወጣት የስነ ጥበብ ባለሙያዎች የሚባል ቡድን እንደመሰረቱ እና ስዕሎቻቸውንም እንዳሳዩ ይገልጻል የተመለከትኩት ታሪክ። መጀመሪያ ካሳያቸው ስራዎች ውስጥ ይመስላል ከ81 ዓመተ ምህረት አንስቶ ደግሞ ከኢትዮጵያም ውጪ ማሳየት መጀመሩን ይገልጻል። የመጀመሪያ ስራዎቹ ታስታውሳቸዋል? በጊዜ ሂደት ውስጥ የመቀየር ሁኔታ አይተህባቸው ከሆነ ዝንባሌውን አሰራሩን በተመለከተ ምን ታያለህ? ጥበብ ስራዎች ውስጥ በዘመናት ውስጥ
ይገርማል እንግዲህ እሱ ትልቅ ስኬትና አስተዋጽኦ የምለው ለውጡን ሲያሳየን ከነበረው ያው ማንኛውም ሰዓሊ ትምህርት ቤት ገብቶ የተማረውን እያዳበረ እያለቀቀ ይሰራል። ጥበብም አንዱ ነበረ። ግን ድንገት በተለይ ከለውጡ በኋላ የተለየ አቀራረብ አሳየ። የተለየ የምለው ምንድን ነው? በእኛ የስዕል ታሪክ ውስጥ በኢትዮጵያ ስዕል ታሪክ ውስጥ በተለይ የሀያኛው ክፍለ ዘመን ወይም የዘመናዊ ኢትዮጵያ ስዕል ታሪክ ውስጥ የጥልቀትና ርቀት ቀደም ብሎ የጥንት ሰዓሊዎች የነበራቸውን ችግር በረቀቀ መንገድ የተራቀቁ ማቅረብ የሞከሩ ብዙ ሰዓሊዎች አሉ። የጥበብ የተለየ ነበረ። በመደርደር አንዱን ወደ ላይ አንዱን ወደ ታች አንዱን ከፍ አንዱን ዝቅ በማድረግ በሰሌዳው ላይ ጥልቀት ራሱ ይፈጥር ነበር። ጥልቀት፣ ርቀት፣ ስፋት ሁሉ ይፈጥር ነበር። ይሄ ነው እንግዲህ መሰረታዊ ለውጥ አስገኘ የምለው ጥበብ እዚህ ላይ ነው። ከሌሎቹ ሰዓሊዎች በጣም የተለየ የሚያደርገው ምናልባትም ቀደምት የነበሩ ወይም ጥንት የነበሩ በሃይማኖትም ርዕሰ መንገድ የተነሱ ይሰሩ የነበሩ ሰዓሊዎች ይራቀቁበት የነበረውን ከመንፈስ የሚፈልቅ አቀራረብ አለ። ያንን በሱ በዘመናዊው ቋንቋ ያዳበረ ሰዓሊ ነው ጥበበ። በሰሌዳ ላይ የምታየው ርቀትና ጥልቀት፣ ስፋት የመሳሰሉትን ዘመናዊ አድርጎ ማውጣት የቻለ ሌሎች ሰዓሊዎች ቢኖርም ጥበበ ቀደምት ነው ማለት እችላለሁ። ሰዓሊዎች መቼም በየጊዜው ስራዎቻቸውን እያዳበሩ እንደሚወጡ የታወቀ ነው። ግን አንድ ቦታ ላይ የነሱ የተለየ ግኝት ነው የምንለው የጥበብም ምልክት የሆነው ለእኔ ወይም ምን ያደነኩትና ያስገረመኝ የሰዓሊ ይጨነቅበት የነበረውን የአንድ የሰውነትን ወይም የመልክዓ ምድርን የጥልቀት፣ የስፋት የመሳሰሉትን ነገሮች በራሱ ቋንቋ መፍጠሩ ነው በጣም ያስገረመኝ እና ያንን ይዞ ለረዥም ጊዜ ቆይቷል። ስራዎችም ቢሆኑ አሁን የደመቁለት እዛ ላይ ነው። እኛ የምናውቀው ብዙዎችም የሚናገሩት በዚሁ ነው።
አሁን የገለጽከውን እየተመለከትኩ ነበር። በስዕሎቹ ላይ በአንድ ገጽ ባለው ስዕል አንድ ገጽ ላይ ያለ ነገር ነውና ሶስት ገጽታ ያለው ነው ወይንም ጥልቀቱን፣ ስፋቱን ሁሉን ነገር ማካተት የሚቻልበት ዘይቤ በርግጥም በራሱ የረቀቀ የመሆኑን ይሃል በራሱ መንገድ ደግሞ የሰራው የተለየ መስህብ ያለው ይመስለኛል። እናንተ አይነቱ በባለሙያ አይን ሲታይ ደግሞ የተለየ ስሜት ይፈጥራልና ምናልባትም የምንነጋገረውን ነገር ይበልጥ ለመረዳት አድማጮቻችን የጥበብን ስዕሎች የማየት እድል ቢያገኙ ይበልጥ የተሻለ የሚሆን ይመስለኛል። አቶ ሰየ ወደ አንተ ልመለስና ስለ ጥበብ ስለ ሰውየው ደግሞ ልጠይቀ።
አንድ ወዳጅ እንግዲህ ይበልጡን ደግሞ ወደ ኢትዮጵያ ተመልሰ ኢትዮጵያ መኖር በጀመርክባቸው ባለፉት 10 አመታት ውስጥ ይበልጥ መቀራረባቸውን ጠቀስ አድርገሃል በመግቢያችን።
ለመሆኑ ጥበብ ምን አይነት ሰው ነበር? እንግዲህ ስለ ህይወትም ስለ ስነ ጥበብም ስለ ዕለታዊ ሁኔታም መጫወት አይቀርምና እንደ ወዳጅ ጓደኛ ምን አይነት ሰው ሆኖ አገኘኸው? እንዴትስ ታስታውሰዋለህ?
ይገርማል። እንዲያውም እሱ አቀራረብ ከስዕሉ ያልፍና ሌላ ዓለም ውስጥ ነው የሚያስገባ። አብረህ ስትጫወት እሱ ጋር የህይወቱን ጠቅላላ ፍልስፍና የሚናገር ነው። እንደው አረስ አትሰጠውም። እሱ እየፈጠረ አንተ እስከምታምነው ደረጃ ድረስ የሚሄድ ሰው ነው። በዛ ላይ ብዙዎች ወዳጆቹ ያውቁታል። በጣም ተጫዋች፣ በጣም አንደበተ ርቱዕ እና የነቃ ፈላስፋ አይነት አመለካከት ያለው በኢትዮጵያውያን ደረጃ በተለይ በሰዓሊዎች እኔ እስከማውቀው ድረስ እንደሱ ያነበበ በሱ ዘመን ባሉ ሰዓሊዎች ደረጃ ስታየው እንደሱ ሙዚቃ የሚሰማ እንደሱ ያነበበ እንደሱ ከብዙ ሰዎች ጋር የተወያየ አላየሁም። ከደራሲዎች፣ ከሙዚቀኞች፣ ከጋዜጠኞች ጋር ብዙ ቅርበት ያለው ሰዓሊ ነው እና ለእኔም ሳይጫወተኝ እንደውም አንዳንድ ጊዜ እኔ ሰውን ሳየው ስዕልን እንደምሰራ ነው የሚያየው ነው የሚለኝ። ውስጡ ብዙ ነገር ያለ ያልተደረሰበትን መልኩን ሳይሆን ያልተደረሰበትን ባህሪውን ሁሉ ማየት ይችላለሁ ይለኛል። እንደም ሁሉም የራሱ አስተሳሰብ አለው። ጥበብም እንደዚሁ የጠለቀ ሚስጥር የሞላበት አመለካከት ቢሆንም በግልጽ ነው የሚያስረዳ፣ በግልጽ ነው የሚነግር። ብዙ ያነበበም ነው እሱ በምሳሌዎች ነው የሚያስረዳ። ከስዕሉም ጋር ይወስድሃል፣ ካነበበውም ጋር ገናኛል። ጥልቀት ያለው ሰው ነው ባቸው።
የሙዚቃ ነገር አንስተሃል እና በቤተሰብ አባልነት አብሮ በማደግ ያነጋገር ነው አቶ ተፈራ ደምሴ ከአንተ ጋርም ትውውቅ ያላችሁ ይመስለኛል። እሱ ሲያጫውተን የሙዚቃ ምርጫዎቹን ሲነግረን ነበረ። አንድ የጥበብ ዘርፍ ውስጥ ሆኖ በሌላ ጥበብ መማረክን፣ በራስ ጥበብ ብቻ ያለመገደብን፣ እንዳዘቦት መስማት ብቻ ሳይሆን ሙዚቃም ከሆነ የተለዩ ሙዚቃ አይነቶችን ሆን ብሎ መከታተል፣ ሙዚቃ ውስጥ ካሉ በስነ ስዕል መሳብ፣ በስነ ጽሁፍ እንዲህ ከራሳቸው ከሚሰሩት ካሉበት የሙያ ዘርፍ ወጣ ያሉ የጥበብ ዘርፎችን ሆን ብሎ ለማወቅ፣ ለማየት፣ ለማጣጣም መፈለግ ራሱን የቻለ የሚገለጽ ጠባይ ነው እና እስኪ የሙዚቃውን ነገር ገፋ አድርገህ ንገረን። የምታስታውሳቸው ካሉ የጃዝ ሙዚቃ እንደሚወድ ነግሮናል። እንዲሁ የሚወዳቸውንም ዓለም አቀፍ የሙዚቃ ሰዎች ጠቀስ ጠቀስ አድርጎልናል። ምን ታስታውሳለህ?
እንዳልከው ተፈራም እንደነገረ ጥበበ ቤት ውስጥ ብዙ አይነት የሲዲ ሚችቶች አሉ። ጃዝ ነው በብዛት ያለው፣ ጃዝ ሚዚክ ነው። ምናልባትም ይሄ የሆነው በሱ በ1960ዎቹ በነበሩ ሰዓሊዎችም በነበሩ በአጠቃላይ ዘመናዊነትን ይዘው ይራመዱ የነበሩ ደራሲዎች፣ ሙዚቀኞች፣ ቲያትረኞች መሀል የሚፈቀር የውጭም ይሁን የሀገርም ሙዚቃ በመሆኑ ይሆናል። ከዛ ውጭ ግን የሀገር ውስጥ ዘፋኞችን በብዛት ያደንቃል። በተለይ አሁን በቅርቡ ያረፈው የሀረሬው ዘፋኝ በጣም ያደንቀው ነበር። አረፈ ሲባል እኔ ደውሎ እኔ በቅርብ አልከታተለውም የታወቀ ዘፋኝ መሆኑን አውቃለሁኝ። ጥበበ አረፈ ሲባል ለእኔ ደውሎ ነግሮኛል። ምናልባትም እንግዲህ የእኔ እንትን ቅርበ እኔ የማያውቀው መስሎት ነው። አሊ ቢራ ለጥበበ በጣም ቅርብ ማለት ይቻላል የነበረው እና ያደንቀው ነበር። አሁን እሱን ዘፈን ያደንቃል፣ ግን በዛ አይነት ደግሞ የሚዘፍኑ ሌሎች ካሉ ሲያነሳ አልሰማውም። የበለጠ አተኩሮ የሚያው የጃዝ ሚዚክ ነው። ጃዝ ይወዳል፣ ሌሎችንም ይህ ነው ሊከታተል ይችላል። እኔ አላጋጠመኝም። ሄደው እንግዲህ ያው በወር ወይ በሁለት ወር ተከታትረን ቤቱ ሄዳለውኝ። በዛ ጊዜ የሚያወራኝ አልፎ አልፎ ካለ የሙዚቃ ጉዳይ እዛ ስቱዲዮ ውስጥ ዞር ዞር እያልኩ ሳይ የሲዲ ክምችት ውስጥ ያለው ጃዝ ነው፣ የጃዝ ሚዚክ ነው። ከዛ ውጭ አይ ቲንክ ማንኛውም ኢትዮጵያዊ እንደሚወደው ዘፈን ይወዳል። የተለየ እንትን አለው ብዬ መናገር አልችልም። ያነሳልኝ የአሊ ቢራ ነው።
መልካም። አቶ ሰየ የመጨረሻ ጥያቄ ላንሳል። የጥበብን የህይወት እይታ በዕለት ተዕለት ህይወት ተሞክሮ የሚገጥሙትን ነገሮች ከኑሮ ዘይቤ ጋር ስለሚያዛምድበት ዝንባሌ በቀደመው አስተያየት አንዳንድ ያነሳሳቸው ጭብጦች አሉ። በመጨረሻም በሙያው እንዳንጋፋ በሳል ሰዓሊ ቋሚ የሚሰኝ ዘለቄታ ያለው ፕሮጀክት ላይ የመሳተፍ ዕድል አግኝቶ የሰራው ስራ ካለ ይህን ደግሞ ብታጫውተንና የውይይታችን መቋጫ ብናደርገው።
ያነበበው ብዙ ነው። በየጊዜው የሚያነበውም እንደ ምሳሌ ነው የሚወስደው እና የዌስተርንም የኢስተርንም ፊሎሶፊ በጣም ይከታተላል። ካናዳ በሚኖርበት ጊዜ ኔቲቭ ካናዲያንስ የሚሏቸው
ነባር ህዝቦች የሚሏቸው
እነሱ ጋር ሁሉ አብረው በመዋል ብዙ ትምህርት ወስደዋል። ከነሱ የእነሱን ፍልስፍና ሁሉ ይህ በዴይ ቱ ዴይ ህይወቱ ሲጠቀምበት አይቼዋለሁ። ሊትራሊ በጣም ሴንስቲቭ ነው። በአንድ እንትን ውስጥ ካሽጎ መቆየት የሚፈልግ አይደለም። ከስዕሉ ፍልስፍና ጋር አብሮ ነው ህይወቱም የቆየው። ለምሳሌ የህክምና ችግር ነበረው፣ ግን በፍጹም የሚጠቅሰው አይደለም። እሱ የሁለት ጊዜ ነው እንደዚህ ነው ሰርጀሪ ያደረገው ልቡን፣ ግን አንዲት ደቂቃ እንኳን አይሰጠውም ስለሱ ሲያወራ። ስለ ጤናውም አያወራም። አንፋይን ነው የሚለው፣ ደህና ነኝ ነው የሚለው። የምታይበት ነገር ካለም አንድ እንድትረሳው ሌላ ጨዋታ ነው የሚያጫወተው። እንታዝንለት ወይም እንድትመጻደቅለት የሚፈልግ ሰው አይደለም። ባህሪው በጣም ጠንካራ ነው እና ስዕሎችም ቢሆኑ እንትሩ የሚወጡ መሆናቸውን ያወቀ ነው። የሚያሳዝነው እኔም ይህንን በሰፊው ታሪክ የሚያነሳው ነው። እድል አልተሰጠውም ኢትዮጵያ ውስጥ ኤክስፕረስ እንዲያደርግ። በትንሽ ለግለሰብ የሚሰሩ ስራዎች ላይ ነው እየሰራ ጊዜውን ያሳለፈው። ማለትም ምንድን ነው? እነዚህ የስቱዲዮ ሰዓሊ የሚሰራውን ስዕል ብቻ እየሰራ ነው። እድል ቢሰጠው እሱ ድሮ የቤተክህነት ስዕሎች ወይ የመስጊድ ሰዓሊዎች እንደሚያደርጉት አይነት ዴኮሬሽን ቢሰጠውና ቻሌንጂንግ ወይም አንዳንድ ጠንካራ ሀሳብ ሀገር ውስጥ ኖሮ ይሄ በስርዓት አለበት የሚል ስርዓት ቢኖር በቀጥታ የዛ አይነት ስራ ሰርቶ የሀገሪቷን ታሪክ በስዕል በተለይ የሚያስቀር ትልቅ ሰዓሊ ነበረ። በተረፈ ግን በአንዳንድ ነገሮች አልተወሰነውም። በጣም ዋይድ ነው ምኞቱና ፍቅሩ ሰፊ ነው። ለህይወትም ያለው ለሰውም ያለው በአጠቃላይ ለስርዓትም ያለው ሰፊ ነው። ግን እድል አላገኝም። ሌሎችም ሰዓሊዎች ያው አላገኝም ማለት ይቻላል። ግን የጥበበ ደግሞ በጣም ያን የመሰለ እውቀትና ስጦታ ኖሮት ያን የመሰለ አስተሳሰብና ራይን ያለው በሰፊው በሀገር አቀፍ ደረጃ ስራዎች እንዲሰራ ይኸው ኮሚሽን መደረግ ይችል የነበረ ሰዓሊ ነው አልሆነም። ይሄ ባለመሰጠቱ ብዙዎቹን እሱ ሊያወጣ የሚችላቸውን ነገሮች ሳናገኛቸው ቀረ። አሁን የምናወራው አንተም እኔም የምናውቃቸው ስራዎቹ በየፌስቡኩም ላይ በየመጽሐፉም ላይ ታትሞ የምናያቸው እነሱ ራሱ እየተፈላሰፈ የሚሰራቸው ናቸው እንጂ በማዕከል ደረጃ ወይም በቤተመዘክር ደረጃ ወይም በአንድ የጠለቀ ወይም የበቃ ድርጅት ታዞ ኮሚሽን ሆኖ ወይም ተጠይቆ ሰርቶ ቢያቀርብ በጣም የሚገርም ውጤቶች ይታይ ነበረ።
ትልቅ ነጥብ ያነሳኸው ተስፋ አደርጋለሁ የሱን ፈለግ የተከተሉ የሙያ ልጆቹም ተማሪዎቹም ከጥበብ ብዙ ምን ይቀስሙት ቁም ነገር ያለ ይመስለኛል። ህይወትና ስራውን በተመለከትንበት በዚህ ውይይትም ሁሉን ለሚወደው ነገር የሰጠ የጥበብ ሰው ነው የተመለከትነው። አቶ ሰየ ገብረመድን የስነ ጥበብ ሰው፣ የስነ ጥበብ ታሪክ አጥኚ፣ የወዳጅህን የእውቁን ሰዓሊ ጥበበ ተርፋን ህይወትና ስራ ለመዘከር በተሰናዳው ዝግጅት የምታውቃቸው ታሪኮች እንደ ጥበብ ባለሙያም ደግሞ እይታን ስላጋራን ለጊዜህም እንዲሁ በእጅጉ አመሰግናለሁ። ተስፋ አድርጋለሁ ምናልባት ሌላ እንደዚህ የሚወደድ የጥበብ ሰው አጥተን ሳይሆን በሌላ የጥበብ ጉዳይ መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። ስለ ጥበብ ብዙ መናገር ይችላል እንጂ በዚህ ሰዓት ውስጥ ነው የተናገርኳት ኮንሰል ነች። ብዙ ጥልቀት ያለው ነገሮች ወደፊት እንደሚነገር አውቃለሁኝ። አሉላ ለማህበረሰቡ ለሳሪያ ማህበረሰብ ያለን አክብሮት አውቃለሁኝ። ባለማቋረጥ እንደዚህ አይነት ማበረታቻ ስታቀርብ ደስ ይላል። በኃይል አመሰግናለሁ።
ክቡራትና ክቡራን አድማጮቻችን ቀደም ያሉት ሁለት የመታሰቢያ ዝግጅቶች የእውቁ ድምፃዊ ሙሉቀን መለሰና እውቁ የስነ ጥበብ ሰው ጥበበ ተርፋ ህይወትና ስራ የተዘከሩባቸው ሁለት ዝግጅቶች ሙሉ ቅንብሮቹን በድረገጻችንና በማህበራዊ ገጾቻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን። አሁን ወደ አዲስ አበባ መስኮት እንዝለቅ። ያሬድ ይለናል ንጉሴ።
ዛሬ ሚያዝያ 5 ቀን 1500 ዓመተ ምህረት ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ተወለደበት ነው። እንደ ትናንት ሚያዝያ 5 ስለ ቅዱስ ያሬድ የቅኔ መምህር የዜማም ሙያ ባለቤት የሆነውን የ32 ዓመቱ ወጣት መምህር ብሩክ ጌታቸው የያሬድን የጾመ ድጓ ድርሰት ከግዕዝ ወደ አማርኛ ለመጀመሪያ ጊዜ ተርጉሞ አቅርቧል። እሱን በተለይ ቀርባለሁ። ዛሬ ግን ስለ ቅዱስ ያሬድ የትናንት የልደት ቀኑ መታሰቢያ አንዳንድ ነገሮችን ያጫውተናል።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ንግስኙ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደን
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና ደሩ።